ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን ኖተ.org FINOTE.ORG በቀጥታ መከታተል ይቻላል። ጤና ይስጥልኝ እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ ሚያዝያ 7 ቀን 2012 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ 134 ቀን አለፋቸው። ሁኔታውን በቸልተኝነት የሚመለከተውና የተምታቱ መግለጫዎችን የሚሰጠው ኦህዴድ መራሹ አገዛዝ ለወጣቶቹ ደህንነት ከተጠያቂነት አያመልጥም። ወጣቶችን ለማፈታት የሚደረገው ትግል መፋፋም አለበት። አቤት የበሽታው ብዛት! የከፋ የህዝብ ሰቆቃ በሚል ርዕስ የቀረበውን የዕለቱን የፍኖተ ዲሞክራሲ ሐተታ እናሰማለን። በማከታተልም የተለያዩ ከዝግጅት ክፍላችን የቀረቡ ጽሑፎችን አቅርበን የመጀመሪያው ክፍል ዝግጅታችን ይጠናቀቃል። በቅድሚያ ዜና። ባለፈው 24 ሰዓት ውስጥ ተካሂደዋል በተባሉ 431 ውስን ምርመራዎች 3 ሰዎች በኮሮና ቫይረስ መያዛቸው የተረጋገጠ መሆኑን ረቡዕ ሚያዝያ 7 ቀን ይፋ የተደረገው ዕለታዊ የጤና ሚኒስቴርና የህብረተሰብ ጤና ማዕከል የጋራ መግለጫ አገልጿል። ከሶስቱ መካከል አንደኛው የውጭ ጉዞ ታሪክ ያለውና ከአሜሪካ የተመለሰ ሲሆን ሁለቱ ቀደም ብሎ ቫይረሱ ከያዛቸው ሰዎች ጋር ንክኪነት የነበራቸው ናቸው ተብሏል። በየአካባቢው ይካሄዳሉ የተባሉ ምርመራዎች ምን ያህል ተግባራዊ እንደሆኑና ምን ውጤት እንደተገኘ የሚገልጽ መረጃ እስካሁን አልተሰጠም። በምዕራብ ጎንደር ዞን በጊዜያዊ ማቆያ የነበሩና ከሱዳን የመጡ ወደ 300 የሚጠጉ ዜጎች ከ14 ቀን በኋላ ወደ ቋሚ መኖሪያ ቦታቸው የተሸኙ መሆናቸውን የዞኑ አስተዳደር ገልጿል። በተመሳሳይ ከኬንያ ገብተው በዲላ ዩኒቨርሲቲ ለይቶ ማቆያ ማዕከል ለ14 ቀናት ሲቆዩ 215 ዜጎች የበሽታው ምልክት ባለማሳየታቸው ወደ የአካባቢያቸው እንዲሄዱ የተደረገ መሆኑን ዩኒቨርሲቲው ገልጿል። በአዲስ አበባ የአስቸኳይ ጊዜ አዋጁን ተላልፈው በሺሻ ቤት ውስጥ ተሰባስበው የነበሩ በቁጥጥር ስር የተደረጉ መሆናቸው ተነግሯል። በሁሉም ሀገሮች የኮሮና ቫይረስ በከፍተኛ ደረጃ እየተስፋፋ ሲሆን በአሁኑ ወቅት በዓለማችን በበሽታው የተያዙ ሰዎች ቁጥር ከ2 ሚሊዮን በላይ መሆኑ ተነግሯል። ተይዘዋል ከተባሉት 2,026,051 ሰዎች መካከል 129,000 በላይ የሚሆኑት የሞቱ መሆናቸው ተገልጿል። አሜሪካ ከዓለም ቀዳሚውን ቦታ ያዘች ሲሆን ከ614,000 በላይ ሰዎች በበሽታው መያዛቸውና ከ26,000 በላይ ህይወታቸውን ማጣታቸው ታውቋል። በበሽታው ምክንያት የዓለም አቀፉ ኢኮኖሚ ወደ ታች አሽቆልቁሏል። የዓለም የገንዘብ ድርጅት ባደረገው ግምገማ የአውሮፓ ሀገሮች ኢኮኖሚ በ2020 በአማካይ በ7% ሊቀንስ እንደሚችል ተንብዮአል። ከ117 ሚሊዮን በላይ የሚሆኑ ህፃናት ህይወት ሊያተርፍ የሚችለው የኩፍኝ ክትባት እንቅስቃሴ በኮሮና ቫይረስ ምክንያት የሚቋረጥ መሆኑን የተባበሩት መንግስታት ድርጅት አስታውቋል። ቢያንስ በ24 ሀገሮች ክትባቱ የተቋረጠ መሆኑም ተነግሯል። አሜሪካ ለዓለም የጤና ድርጅት የምትሰጠውን የ500 ሚሊዮን ዶላር በጀት እንደምትቋርጥ በፕሬዝዳንት ትራምፕ በኩል ማክሰኞ ሚያዝያ 6 ተነግሯል። አሜሪካ ገንዘቡን ለማቋረጥ የሰጠችው ምክንያት የዓለም የጤና ድርጅት ከቻይና ጋር ወግኗል፣ መረጃ ደብቋል የሚል ቢሆንም የገንዘብ ማዕቀብ ማድረጓን የተባበሩት መንግስታት ድርጅት ባለስልጣኖችና እንደ ጀርመን አይነቶቹ የአውሮፓ ሀገሮች በጽኑ ተቃውመውታል። በኮሮና ቫይረስ ምክንያት ከመካከለኛው ምስራቅ እንዲወጡ የተደረጉ ኢትዮጵያውያን መበራከት ከፍተኛ ችግር እየሆነ መምጣቱ ተነገረ። ባለፉት ሁለት ሳምንታት ብቻ 2963 ኢትዮጵያውያን ከሳውዲ አረቢያ ወደ ኢትዮጵያ በግድ እንዲመለሱ የተደረጉ ሲሆን እንዲሁም ብዛታቸው ያልተነገረ ከተባበሩት አረብ ኤሚሬትስና ከጅቡቲ እንዲወጡ በግድ ወደ ኢትዮጵያ እንዲመለሱ መደረጉ ተረጋግጧል። ከተጠቀሱት አገሮች የተመለሱ በሺዎች የሚቆጠሩ ዜጎች በአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ቅጥር ግቢ በለይቶ ማቆያ እንዲቆዩ የተደረገ ሲሆን ከብዛቻቸው የተነሳ አስቸጋሪ ሁኔታ መፈጠሩን ሁኔታውን በቅርበት ያዩ የዜና ተቋሞች ዘግበዋል። የተባበሩት መንግስታትና የሰብአዊ መብት ድርጅቶች መካከለኛው ምስራቅ አገሮች እየተወሰደ ያለው የውጭ ዜጎችን የማስወጣትን እርምጃ በጽኑ ያወገዙ መሆናቸው ይታወቃል። ሰሞኑን በተለያዩ ቦታዎች ዜጎች በዱር አውሬዎች ጉዳት የደረሰባቸው መሆኑን ጉዳዩ ከሚመለከታቸው ተቋሞች የተገኙ መረጃዎች ይገልጻሉ። በቤኒሻንጉል ጉምዝ በአምባሲ ወረዳ ውስጥ ባሉ የገጠር ቀበሌዎች ሰሞኑን አንበሶች ጥቃት 3 ሰዎች ሕይወታቸው ማለፉንና ሌሎች 5 ሰዎች ደግሞ የአካል ጉዳት የደረሰባቸው መሆኑን የወረዳው ፖሊስ አስታውቋል። ጉዳት የደረሰባቸው 5 ሰዎች በማምቢሲ የጤና ጣቢያ ሕክምና እየተረዱ መሆናቸው ታውቋል። በተያያዘ ዜና ባለፉት ጥቂት ቀናት በአዲስ አበባ ከተማ 2 ሰዎች በጅብ መበላታቸውን የፖሊስ ሪፖርት ይገልጻል። ቅዳሜ በአዲስ አበባ የካ ክፍለ ከተማ ኮተቤ ሃና ማርያም አካባቢ እድሜያቸው 50 ዓመት የሆነ አዛውንት ከምሽቱ 4 ሰዓት አካባቢ ከቤታቸው ወጥተው ለካባቢያቸው ወደ አለ ሱቅ ሲያመሩ በጅብ መበላታቸውን የአካባቢ ፖሊስ አስታውቋል። ከሁለት ቀን በፊትም በዚሁ የካ ክፍለ ከተማ ልዩ ስሙ ላምበረት መናሪያ አካባቢ አንድ ያመሮ በሽተኛ የሆነ እናት በጅብ የተበሉ መሆናቸውን ፖሊስ ገልጿል። ከሶስት ሳምንት በፊት በሐሰተኛ መረጃ ማስተራጨት ተጠርጥሮ ታስሮ የነበረው ያየሰው ሽመልስ በገንዘብ ዋስ እንዲፈታ ፍርድ ቤት መወሰኑ ታወቀ። ባለፉት 3 ሳምንታት ያየሰው ለሶስት ጊዜ ያህል ፍርድ ቤት ቀርቦ የነበረ ሲሆን አቃቤ ሕግ ተጨማሪ ምርመራ ጊዜ እንዲሰጠው ተደጋጋሚ ጥያቄ አቅርቦ ተፈቅዶለት ነበር። አቃቤ ሕግ ተከሳሹ በእስር እንዲቆይ ጠይቀ ቢሆንም የአራዳ ምድብ ችሎት ሳይቀበለው ቀርቶ በ25 ሺህ ብር ዋስ ከእስር እንዲለቀቅ ወስኗል። ያየሰው በትግራይ ቲቪ የሚሰራ ጋዜጠኛ ሲሆን ለወንጀለኞቹ የቀድሞ የወያኔ ባለስልጣኖች መድረክ ከመስጠቱ ባሻገር በኮሮና ቫይረስ ለሚሞቱ 200 ሺህ ሰዎች የመቃብር ጉድጓድ ተሰናድቷል በማለት የሐሰት ዜና ማሰራጨቱ ይታወሳል። አድማጮቻችን ለዛሬ ያለን ዜና በዚሁ ይጠቃለላል። ሰላም ጤና ይስጥልኝ የፍኖተ ዲሞክራሲ ሬዲዮ አድማጭና የፍኖተ ሪ ተመልካች ኢትዮጵያውያን በሙሉ እንደምን ሰነበታችሁ? ውድ ኢትዮጵያውያን በኢትዮጵያ ህዝባዊ አብዮታዊ ፓርቲ ዙሪያ ጥያቄዎች ካሏችሁ በስልክ ቁጥራችን 202-291-4217 በኢሜል አድራሻችን efdpu@aol.com እንዲሁም በፌስቡክ አድራሻችን ፍኖተ ዲሞክራሲ ፍኖተሪ ላይ ያድርሱን። የዩቲዩብ ገጻችንን ሰብስክራይብ፣ የፌስቡክ ገጻችንን ደግሞ ላይክ እና ፎሎ በማድረግ አዳዲስ ፕሮግራሞቻችንን መከታተል ትችላላችሁ። ወደ ማጥሩ መስጊድ ወገዳማ ከፍሎ ተሰብስቧል ወሰን አቤት የበሽታው ብዛት የከፋ የህዝብ ሰቆቃ የዘንድሮ ወረርሽኝ የመጀመሪያውም የመጨረሻውም አይደለም። ልዩ የሚያደርገው ዘረኛው አገዛዝ መውደማችንን መጥፋታችንን በሚፈልግበት ጊዜ መጣ መሆኑ ነው። ገንዘባችንን ሊያካብቱ ቀን ተቀን ወደ ቻይና በረው በሽታውን አምጥተውብናል። ቁጥጥር አልባ የሚፈነጭባት አገር አድርገው በሽታውን በያቅጣጫው ከልዩ ልዩ ባዕዳን ወርሰዋል። የህክምና ችሎታቸው ከዜሮ ያነሰ ነውና አጥብቆ ሲመጣ ፈረንጆቹና ዘረኞቹ እንደሚፈልጉት በሚሊዮን ሊገድሉን እየጠበቁ ናቸው። በራሳቸው ክልል በሽታውን ለመቋቋም ሲዘጋጁ አማራውና ሌላውን ግን በሽታ የፍጆ ባይ መሆናቸውን ዛሬ ጫማ ሳሚዎቹም ሆኑ ሌሎች መጋሻዎች ሊደብቁት ያልቻሉት ሀቅ ነው። የህዝብ በሽታ አገዛዞቹ ከሆኑ ዘመን አልፏል። ሌላው ትርፍ ነው በፈጠሩት አስከፊ ሁኔታ ተጠቅመው የሚያጠቃን። የኢትዮጵያ ህዝብ በራሱ መንጎልና ቀለም በራሱ ደብተር ላይ የራሱን ታሪክ ሊጽፍ እስከዛሬ አልቻለም። ታሪክ አዋቂና ጸሐፊ ነን የሚሉት ደግሞ በእራቸው የሚተፋው ቀለም ሐሰትና ጥራዝ ነጠቅ ሆኖ አስቸገረ። ኤርትራ ራሷን የቻለች አገር ሳለች አክሱም የኤርትራ ግዛት ነበር የሚሉ መጥተዋል። አኖሌን ዋና ታሪክ አድርገው ሐውልት እስከ መስራትም ደርሰዋል። እንጀራ የትግራይ ብቻ ግኝትና ሀብት ነው ከማለት ባሻገር ወያኔ የተፋው የሐሰት ታሪክ ትልቅ መጽሐፍ ይወጣዋል። በሐሰት ትረካ ተወናብደው እናት ኢትዮጵያን የነከሱ ግልገል ወያኔዎችና አውሬ ቄሮች መሰከር ናቸው። ዛሬም ታሪክ ሲበረዝ ሲከለስና ልቦለድ ሀቅ ነው ተብሎ ሲቀርብ ደም ተፍታ ያስተማረቻቸው ምሁሮች የሐሰት ዘመቻውን አካል ሆነው ይገኛሉ። አሊያም አፋቸው በብራና ተፍተው ዝምታን መርጠዋል። ይህን ታሪክ የሚረሳው አይሆንም። በዚያው ልክ ግን የሆድ ነገር ሆድ ይቆርጣል ሆኖባቸው አገዛዙን ለመጥቀም የኢሃፓን ታሪክ ለማጉደፍ መራወጣቸው አልቀረም። በቅርቡ የከፍተኛ 17 የቀይ ሽብር ነፍሰ ገዳይና በአማራው ስም ሊነግዱ የተነሱ ቀይ ሽብርተኞች አንገብጋቢ ጉዳይ የኢሃፓ የ40 ዓመታት በፊት የምስረታ ታሪክ ሆኖባቸው ሐሰትን ሲያሰራጩ ታዝበናል። የለፈፉት ሁሉ በአሰቃቂ ደረጃ ውሸት ከመሆኑ ባሻገር ታዲያ ምን ይሆንስ ብንላቸው ምን ሊመልሱልን ነው? ወረርሽኝ በሽታ ዘረኛ አገዛዝ አገር ማዳን ዘመቻው በአማራው ላይ ይህ ሁሉ ተረስቶ በኢሃፓ ምስረታ ላይ ጉንጭ ማልፋትና የህዝብን ትኩረት ለመሳብ መጣር የዘረኞች ቱልቱላና ባሪያ ከመሆን ሌላ ምንም ትርጉም የለውም። የህዝባችን ጠላቶች አገዛዙና የወያኔ መንጋዎች ናቸው። ጸረ ኢትዮጵያ ትሎች ትልን ደግሞ እልፍኝ ማስገባት ሳይሆን ጠርጎ ጠራርጎ መጣል ነው መፍትሄው። የኢትዮጵያ ህዝብ ጨቋኝን በጨቋኝ እየተፈራረቀበት ሞት የቤት ልጅ ሆኖበት ባሽቷል። ችግር የቤት ልጅ ነው እንዲልም ተገዷል። ዛሬም በተለየ ሁኔታ ውስጥ አይደለም። ህይወት እስካለ ሞት አይቀሬ ነው። ግን ሞት በየአይነቱ ነው። የጅብ ሞት አለ፣ የአህያ ሞት፣ የአንበሳ ሞት፣ የጀግና ሞት፣ የባንዳ የፈሪ ሞት አለ። ለኢትዮጵያ ህዝብ የጀግናን ሞት ማንም አይነግረውም። ቡካኖቹም ጨቅይተውና ተግማምተው ሲሞቱ ባንዳ አንጃ ሆነው ተዋርደው ሲረሱም አይተናል። ዛሬ አገራችንን ወያኔና ዘረኞች በፈጠሩባት ችግር በሁሉም በኩል ተከባ የጅብና ተኩላ መንጋ ሊቦጫጭቃት እየደፈቀባት ነው ያለችው። በዓለማችን ወደፊት በውሃ ጉዳይ እልቂትና ጦርነት ይመጣል የሚባለው በአባይ የተነሳ ይመለከተናል። ለሶስቱና ውዳቂው ኮሎኔል ሉዓላዊነታችንን ለግብጽም ለአሜሪካም አስረክቦ በቃላት ያወናብዳል። ለመሬታችንን ለሱዳን እንደገና ተለክሷል። ማንነታችን ራሱ ተደፍሮና ሊቀየርም እቅድ ተይዞለት ይገኛል። አማራውን በሁሉም መንገድ ለማጥፋት ዘመቻው ተቀናጅቶ ተጀምሯል። በአማራው ስም አለን እያሉ ሚሊዮኑን አፈናቅለዋል። በሽታ ካልፈጀው ረሃብ ይግደለው ብለው በግድየለሽነት እያዩም ናቸው። የህዝብን ማንነት ድምጥማጡን የሚያጠፉ ወንጀለኞችና አስመሳዮች ይጫጫሃሉ። ያዞን ባፍሳሾች ወንዝን ያነባሉ። ለኢትዮጵያ የቆሙላት የሚወዷት ጎስቋላ ልጆቿ ብቻ ናቸው። የካህዲዎች ሰልፍማ ከኢትዮጵያ የአገር ውስጥም ሆነ ባዕድ ጠላቶቿ ጋር ነው። የአካባቢያችንን ተጨባጭ ሁኔታ ስናጤንም ከባድ ጋሬጣዎችና ችግሮች ተደቅነውብን እንዳሉ እናያለን። ሱዳን አልን ኬንያ፣ ግብጽ አልን ኤርትራ፣ ጅቡቲ አልን ሳውዲ አረቢያ አደጋ አዝለውብናል። በህዝባዊ አመጽና በኢትዮጵያዊነት ትግል ነው ልናቸንፋቸው የምንችል። ሌላ መንገድ ከቶም የለም። ይህ የወሳኝ ትግል ጥሪ ግን ህዝብን የሚያደናግረውን ጨለማና ሁኔታ ማስወገድን ግድ ይለናል። በህዝብ ጎራ እየተሽለኮለኩ ህዝብን የሚጎዱትን በነቂስ ለቅሞ ወደ ትቢያ መወርወሩ መቅደም አለበት። እባብን በጉያ ይዞ የደጃፉን አውሬ መቋቋም የሚቻል አይደለም። እባቡን ቀጥቅጦ መግደሉ ቀዳሚ ስራና ግዳጅ ነው። በአዴንን ይዞ ወይም አቅፎና መሰል መሰሪዎችን ከጉያ አስገብቶ የኢትዮጵያ የአማራ ጠላቶችን መታገል አይቻልም። የወያኔ አጋሮች የህዝባዊ ትግል አጋሮች ሳይሆኑ ጠላቶች ናቸው። የትግራይን ህዝብ ለትግል ስንጠራ ወያኔ በተወገደበት ወይም የትግል ኢላማ በሆነበት ሁኔታ ነው። አገዛዙ ህዝብን ሊያጠፋ ያገረን ህልውና ሊሰርስ ሲቅበዘበስ ከጎኑ የቆሙ ሁሉ የኢትዮጵያ ጠላቶች ናቸው። ማግለል በትግል ከትቢያ መጣል እንጂ መሞዳሞድ ለማንም የሚፈቀድ አይሆንም። አገዛዙ ተመቸኝ ብሎ ለወረርሽኝ በሽታው ሊያጋልጠንና በሐሳዊ መሲህ ነብይነን ባዮች አወናብዶ ሊያስጠቃን ያቀደውንም በጥንቃቄ ልናቸንፈው ያስፈልጋል። ህይወታችንን ለትግል እንጂ ለፈረንጅ ጉንፋን አሳልፈን መስጠት የለብንም። ስለዚህም ራሳችንን በተቻለ እንጠብቅ። በኋላው ዘረኛ ወረርሽኝ ላይ ዘመቻችንም ሳይቋረጥ ይቀጥል። ሰውን በእምነቱ በሃይማኖቱ ተጠቅመው ሊያወናብዱ የተሰማሩትን አጓጉል ፓስተሮች፣ ያቡነ ጳውሎስ ደቀ መዝሙሮችና አወናባሽ ሼኮች ሁሉንም ግማሽ ጆሮ ማንስጣቸው። ከህዝብ ጎን ያልቆመ የሃይማኖት ተቋም ከህዝብ ተከታይነት ሊያገኝ የሞራል ብቃት ከቶም የለውም። ለሀገራችን ለኢትዮጵያ እንዋደቅ። ድል ለኢትዮጵያዊነትና ለኢትዮጵያ ህዝብ ወሳኝ ትግል። ካዲዎች፣ ባንዳዎችና አንጃዎች ከሀገር ገጽ ይጥፉ። ሁሉም እስረኞችና የታገቱ ወገኖቻችን ይፈቱ።
አሸናፊነት ቆጣ የሚያደርሰው ጉዳት በቀላሉ የሚገመት አይደለም። የናዚና የፋሽስት ሪዮት ለምሳሌ ቀኝ ክንፍ ጥንፈኛነት ነው። ባፈናና ፍጅት የሚያምን ዘረኛ ጥንፍ ነው። ለሚሊዮኖች ሞት ምክንያት ሆኗል። በራሳችን ሀገርም የባዕድም ሆነ ሀገር በቀል ፋሽስቶች ፍጅትን አስከትሏል። በፖለቲካም ስኮነ በሃይማኖት ጉዳይ በዘረኝነት መስኮነ በጾታ ጥያቄ ጽንፈኛ አቋም ጎጂ ነው። ጥላቻን ያነክሳል፣ ወደ ጥፋት ያመራል። በሀገራችን የፖለቲካ መድረክ ሊሰፍን የቃጣለውን ጽንፈኝነት አምሮ መታገልና ማሸነፍ ለሀገር ህልውና ወሳኝ ግዳጅ ነው። ከፋሽስቱና ጸረ ህዝቡ ኮሎኔልና አገዛዙ ውድቀት በኋላ በባዕዳን እርዳታ ወደ ስልጣን የመጣው ወያኔ ሲመሰረት ራሱ ውልደቱን ከጽንፈኝነት ጋር ያቆራኘና ሀገርና ህዝብን የጠላ ነበር ነውም። አማራውን ህዝብ ለመስደትና ለማጥፋት ያለመ ዘረኛ ጽንፈኛ ቡድን ነበርና ስልጣን ከመምጣቱም ሆነ በኋላ አማራውን ህዝብ ለማጥፋት ሞክሯል። አሁንም እየሞከሩ ናቸው ወያኔዎች። ሟቹ ጸረ ህዝብና ጭፍን ጸረ አማራው የወያኔ አዛውንት ግባቸው ኢትዮጵያን ማዋረድና ማዳከም ነው። ግን ጠላ ካሄደውባታል። ለመሬቷን ለባዕዳን ለግሰዋል። ህዝቧን ለዘመናዊ ባርነት ዳርገዋል። ወርቅ ህዝብን ብላው ሌሎችን አክቸልችለዋል። ፍጅት አካሂደዋል። የጠሉት ህዝብ ግን አልጠፋ ብሎ ተቋቁሟቸዋል። የጽንፈኛ አቋማቸው ውጤት ነው ይሁሉ። ወያኔ ሌሎችንም በዚሁ ጽንፈኛነት ሊበክል ሲጠር አመታት አልፈዋል። በራሱ በጸረ አማራ ጥላቻ ተቀስፎ የኦሮሞ ህዝብ ኢትዮጵያዊ አይደለም ያለው ድርጅትም ልክፍቱ ጠንቶበት ከአህያ የዋለች ጊደር እንዲሉ በጽንፈኛነት ከንፎ አሶሳ በደኖ አርባ ጉጉ ማንነቱን የሚገልጹ ሆነዋል። ከሞቱ ዘመን ባለፋቸው አጼ ምኒልክ ላይ በአሁኑ ጊዜ የተከፈተው ጸያፉ ዘመቻ ምሳሌ ነው። አማራን በገጀራ አንገቱን ቅላው ጨፍጭፈው የሚሉ ባለጌዎችና የአሜሪካ ምሁር በሉን የሚሉ ሌላ ምሳሌ ናቸው የባዕድ ቅጥረኞች። ጽንፈኛነት ሲበዛ ግለሰቡን ያኖንላል፣ ያዋርዳል፣ መሳቂያም ያደርጋል። አማሮች አበበ ቢቂላን በእግሩ በሮማ ማራቶን እንዲወጥ አደረጉት፣ በደሉት። ድንቅነሽ ኦሮሞ ነበረች፣ ጎንደርም የኦሮሞ ምድር ነበር ብሎ መዘባረቅም ይከተላል። አሳዛኝ ነው። የፖለቲካ አቋምን በተመለከተ ጽንፈኝነት የሚመጣው በልዩ ልዩ ምክንያት ነው። ወደ አገራ ግጭን የገቡ ሚስዮናውያንና ባዕዳን ህዝብን እርስ በርስ ለማጋጨት ያልፈነቀሉት ድንጋይ አልነበረም። ወራሪ የጣሊያን ጦር ጸረ አማራ ስሜትን ቀስቅሶ ህዝብን ለማከፋፈልና ቅኝ ገዥነቱን ለማረጋገጥ ሞክሮ ነበር። አልተሳካለትም። እንግሊዝም በየጊዜው ተመሳሳይ ሙከራ አድርጋለች። ባይሳካላቸውም መርዛቸውን ሲረጩ ቆይተዋል። በዘመናችንም የጥላቻና የጽንፈኝነትን ተውሳክ ሲያስፋፉብን ቆይተዋል። ጽንፈኝነት ግን መሰረቱ መሀይምነት ነው፣ አለማወቅ። በአያሌው ጽንፈኛ አቋማቸውን ይዘው ህዝብን ሊያፋጁ የሚነሱ ተማርን ያሉ ቢሆንም እነሱ ያወቁ ይመስላቸዋል እንጂ ሁሉ ነገር የተደበላለቀባቸው ናቸው። በህዝብ ላይ ጭፍን ጥላቻን ማሰራጨትና ግድያና ፍጅትንም ማቀንቀን ውቀት ሳይሆን ድንቁርና ነው። የፖለቲካ ጽንፈኝነት የለየለት ጸረ ዲሞክራሲነት ነው። መብትንና እኩልነትን አጥብቆ ይጻረራል። ጭፍን ጥላቻም ነውና ጉዞ ወደ ጸረ ዲሞክራሲነት አፈናን ወይም ጭፍጨፋ ነው። ጽንፈኝነት ነው የምርጥ ዜጋ ወይም ወርቅ ህዝብ ልፈፋን የሚያስከትለው። ቅሌት ደግሞ ናዚዎችን የት እንዳደረሳቸው የምናውቀው ነው። ነጮች ዘረኝነታቸው አፍሪካውያን ላይ ታሪክ የማይረሳው በደል እንዲያደርሱ አድርጓቸዋል። ጽንፈኝነት ሃይማኖትንም መሰረት ያደርጋል። ዛሬ በዓለም ደረጃ እያየን ያለነው በቂ ምሳሌ ነው። የእምነት ነፃነት ይጻረርና ሃይማኖትን የፖለቲካና ኢኮኖሚው ትግልና ግብግብ መሰረት ያደርገዋል። ለሁሉም አይነት ግጭቶች በቂና ተገቢ ምርምር ሲደረግ ፖለቲካዊ ምክንያቱ ግልጽ ይሆናል። በሁሉም ሃይማኖት መሰረታዊ ይዘት ወንድምህን እህትህን አትጥላ፣ ታደጋቸውና ተፋቀሩም የሚል ነው። ጨፍጭፍ፣ ተጨፋጨፉ፣ ህዝብንም በሃይማኖት መሰረት ከፋፍለ አጋድል የሚል ሃይማኖት አለን? ካለም ስህተት ነው። ግድያ መስበቅ፣ የሌላውን የእምነት መብት መጻረር። ክርስቲያንና አማራን ጨርሱ ብለው ብሔርተኛ ነን ባዩ ሲጮሁ በመሰረቱ አበዱ ወይ ወንጀለኛነት ተሰማሩ የሚባለው። ህዝብን የሚፈጁ ዘረኞችና ጽንፈኞች ሁሉ እብድ ናቸው ባይባልም ስምሪታቸው ከሰውነት ምድብ የሚያወጣቸው ነው። ወያኔ ተገንጥለን ነጻ ትግራይን እናቋቁም ብሎ በ1967 መርሃ ግብር ሲያወጣ ትግሉንም ጸረ አማራ ብሎ ሰይሞ በአንድነት መኖርን የሚሰብኩ የሸዋ ትምክተኞች ናቸው ብሎ ተራማጅ አማራ ታይቶ አይታወቅም ብሎ ተሳልቆና አማራው በህዝብ ደረጃ ከጭቆና ትርፋፊ ተራስ መራስ የሚያገኝና በዚህም የተነሳ ትግሬን የሚጠራ ነው ብሎ ስንቱን በጥንፈኝነት ነርቷል። ከጥፋቱም ዳርጓል። ይህ ሊረሳ የሚችል አይደለም። የጥንፈኛና ዘረኛ አቋም እምነትም ለስንቱ ዜጋ ህይወት ማጣት መታደንና መጥፋት በእስር መማቀቅም ስቃይ ምክንያት ሆኖ አለ። ይህን መታገልና የጽንፈኞቹን ሴራ ማክሸፍ የዜጋ ሁሉ ግዴታ ነው። ዛሬ በሀገር ውስጥም ሆነ በውጭ በተለይም ብሔረሰብን ሽፋን በማድረግ እየተደለቀ ያለው የጥላቻና የፍጅት ከበሮ በሀገራችን አዛውንት ሲመክሩና ሰላምና ፍቅርን ለማስፈን ሲጥሩ የምናውቅ ብንሆንም ዛሬ በተገላቢጦሽ አዛውንት ያልናቸው ለጽንፈኛነት ሲያረግዱ የሀገርን ታሪክ ሲያበላሹና የተወሰነ ህዝብን ወይም የሃይማኖት ተከታይን ሲያብጠለጥሉና የጥላቻና ግድያም ሲያናፍሱ ማየት ተገደናል። አስታራቂውን አሉ ስንላቸው ለጽንፈኞቹ ቡድኖች ተገዥ ሆነው ኢትዮጵያዊነትን እያስጠቁና ሀገር ወዳድ ኃይሎች ላይ ሻጥር እየፈጸሙ ናቸው። ኦባምባዎች ሲተርቱ ጥላቻ ቤት አይሰራም ያፈርሰዋል እንጂ ብለዋል። ጽንፈኞቹ በሞላ ሀገርን በህዝብ ፍቅር ላይ የሚገነቡ ሳይሆኑ ሀገር ትፍረስረው የተነሱ ናቸው። የፖለቲካ መስመር ልዩነትን ችለውና ተቀብለው ለሚያምኑበት ዓላማ መታገል ሲባሉ ዓላማቸው ደግሞ ሀገርን ጠልቶ ማፈራረስና የወርቅ ህዝብ ፖለቲካን መንዳት ወይም ግንጠላን ማቀንቀን ነው። ለዚህም ነው የአማራው ህዝብና ሌሎችም በወያኔ አገዛዝ ስር አደግ ላይ ወድቀዋል የምንለው። በጀኑና አርባጉጉ እንዳሳዩን ደግሞ ሌሎችም ተተኪ ቢሆኑ የተሻለ አማራጭ ሊሆኑ አይችሉም፣ አይተናቸዋል። ዘረኛ ልፍፋቸውንም እስኪተከን ማድመጥ ተገደናል። ባለፉት ዓመታት ስንቱን ንጹህ ዜጋ ሲጨፈጭፉ እርጉዞችንም ሳይቀር ገደል ሲጥሉና በሳንጃ ሲተለትሉ ያላየናቸው ይመስል የዛሬ 100 ዓመት የነበሩ አጼ የዛሬ ዲሞክራት ካልሆኑ ብለው እነርሱ መሆን ያቃታቸውን ክስ ይደረድራሉ። ጥላቻን ለማናፈስና ወደ ጥንት ህዝብን በስሜት ለማንጎድ ታሪክን በሐሰት ፈጠራ አጅበው ማቀረቡንም ተያይዘውታል። አክሱም ለወላይታ ህዝቡ ምኑ ነው ያለውም ጽንፈኛ ፖለቲካ ነውና የወላይታ ህዝብን ተወላጅን ተተኪ አድርጎ አዘጋጅቶ ወደማይመለስበት መሄዱም ታዝበናል። በ1983 ጽንፈኞች ሁሉ ሲቀራረቡና በኢትዮጵያ ህልውና ላይ አሲረው እከከኝ ልከክል ሲባባሉ በገሃድ ህዝብ አይቷል። በኢትዮጵያ ላይ የተሸረበው ሴራ አልተሳካም። ጽንፈኞቹ እርስ በርሳቸው ተባልተው ዋናው አውሬ ስልጣንን ለብቻው ይዟል። ቦዳም ተልቃፊዎች ታጅቦ ከአመት አመት በሽታው ባሰበት እንጂ ከቶም አልተሻለውም። ተሽሎታል ሊሉ የሚጥሩ በአዳንና የስርዓቱ ተጠቃሚዎች ደግሞ አቋማቸውን ምን እንደሚወስነው የምናውቀው ነው። ከጅማት የሚከር ጥላቻ የባለጌ መለያ ነው ተብሏል። ዘረኝነትና ጥንፈኝነት ብልግናም ነው በራስ ላይ በህዝብና በሀገርም ላይ። ስለዚህም ያወቁ መስሏቸው በህዝብ ላይ እያጓሩ ያሉት በተለይ በአሜሪካና እንግሊዝ የሰለጠንን ምሁሮች ነን የሚሉት ባለጌ ማፈሪያዎች ናቸው ብንል ማጋነን አይሆንም። ጥንፈኝነት የሽንፈትና የቀቢሰ ተስፋ የዝቅተኝነት ስሜትም ነጸብራቅ ነው። በራሱ የሚተማመን ሰው ትበልጠናለህ ወይም ከኛ ትሻላለህ በሉኝ ብሎ አይደርቅም። ጀግናም ከግንባር ፈርጥጦ በባዕድ አገር ካፎቱ መቼም የማይወጣ ጉራዴ ወይም ዱልዱም ጦርን አይሰብቅም። በሆነ ምክንያት ወይ መርቅኖ ወይ አብዶ አልሆነ በስተቀር። ጽንፈኝነትና ዘረኝነትን እንታገል። የኢትዮጵያን ህልውናና አንድነት በጋራ ትግል
ማተብ ያ ካደለሞ አ ነት የተከፈለበት ትግል ለምንስ ድልን አልተቀዳጀም ብሎ መጠየቅ በጣም ተገቢ ነው። ለዚህ አያሌ ምክንያቶች አሉ። የወያኔ ሁለገብ ሻጥር አለ። ማለትም ተለጣጆችን አስነፋይ ተቃዋሚዎችን ያቀፈ አወናባጅና አደናጋሪ እንቅስቃሴ። ይግን ሁሉም ህዝብን ሊያደናግር አልቻለም አልሆነም። ጸረ ወያኔ ሆነው ወያኔን በመሬት ለመታገል የተነሱትም ለወያኔ ድልላ ጆሮ ይሰጡበትም ጊዜም ጥቂት አለ። ለህዝብ ጎራ ድክመትና ትርምስም ሆነ ባለፈው ትውልድ የታየው ወኔና ቆራጥነት ዛሬ ጠፍቶና ደብዞ ለመገኘት ብዙ ምክንያቶች አሉ። በደርግም በወያኔም ላይ ኃላፊነቱን መጫን ስህተት አይደለም። ወታደራዊ አገዛዝ በቀይ ሽብር አንድ ትውልድ ከመምተሩ ባሻገር ለጎች በተለይም ወጣቱ ከፖለቲካ በፍራት እንዲርቅ ድልዳሉን አዘጋጅቷል። በየረሰቦችን አጥፈና ኢትዮጵያ ያሉ ድርጅቶችን አሳብዶና አጥቅቶ ሜዳውን መድረኩ ለጠባቦችና ለገንጣዮችቷል። ግለኝነቱንም አፋፍቷል። ወያኔ የፈጸመብን ግፍና ህዝብን በየፈርጅ መከፋፈሉ ያደረሰው ጉዳት ደግሞ ተርኩን የሚል አይደለም እየኖርነው ነውና። ስለዚህ ደርግም ወያኔም ጎዱን ብለን ሐቁን መድገም ነው። ደርግ ለወያኔ መንገዱን ጠርጎ ህዝብን አዳክሞ ኢትዮጵያን አስረከበው ብንል ሐቁን መናገር ነው። ተጋግመን ለማክረም እንደሞከርነው ግን ዋናው ትኩረታችን በራሳችን ውስጣዊ ችግር ላይ መሆን አለበት። ይህን አብይ እውነታ ስናቀርብ ጫና ሰጥተንም በስራ ላይ ልናወር ስንነሳ የሹም ጆሮዎችና አጫፋሪዎቻቸው ከንቱ አንጀኞችም ተደምረው ድርጅቱ ተሰደበ ወዘተ ብለው ኡኡታ ሲያሰሙ ታዝበናል። የተሳሳቱና ብቃት የጎደላቸውን ወይም ተቃዋሚ ነን እያሉ ለወያኔ የሰገዱትን ክፍሎችንም አትንኳቸው ብለው ይከለክላሉ። ለባዕዳን አድረው የተቃዋሚ ጎራውን ለጠላቶች የሚያጋልጡትንም እናጋልጥ ሲባል ደርሲኒ ተከላካይ ሆነው ይገተራሉ። ይህ ደግሞ መደረግ ያለበት የራስንም ድክመት ምርምርም ባጭሩ ያስቀርና ተቃዋሚውን እንደተሽመደመደና ከድል እንደራቀ ያቆየዋል። ድል መናዋራቅን ስንል ግን የጠላትን ሁኔታ ብቻ ሳይሆን በተለይም የራሳችንን ይዘት መመርመር መገምገም ይኖርብናል። ጠላትን እወቅ፣ በተለይም ራስህን እወቅ። መቶ ጦርነት ብትዋጋ መቶ ጊዜም አሸናፊ ትሆናለህና ተብሏል። ስለዚህ ድል ለምን ራቀን ስንል የራሳችንን ድክመት በቅድሚያ ማየቱ የግድ ይሆናል። ሆድን በጎመን ቢደልሉት ጉልበት በዳገት ይለግማልና። ራስን በማታለል ጠንካራ ድርጅት ነን። ወያኔ ደክሟል። ጦር ልናሰልፍ ነው። ወደ 45000 ተዋጊ አሰልፈናል ወዘተ እያሉ ደጋግመው ውሸትን እየጠረቁ አይነታ ዋሾች ከፖለቲካ መቃብራቸው በቅድብም ተነስተዋል። ራስንም ህዝብንም ማታለል በጣም ጎጂ ነው። ከሀቅ ጋር አይገናኝምና ተራ ውሸት ድለላና ገንዘብን ለመመንተፍ የታቀደ ነውና። ስለዚህም ሀቁ ይነገር፣ ድክመታችን ይታወቅና ወደ እርምቱ በፍጥነት እንገስግስ። በሽታውን የደበቀ መድኃኒት አይገኝለትም ተብሏል። አያሌ ዜጎች የተቋሚ ኃይሎችና የትግሉ ዋና ድክመት ትብብርና ህብረት መጥፋቱ ነው ይላሉ። ትክክል ነው። ለምን ግን ህብረት መመስረት አልተቻለም ለሚለው ዋና ጥያቄ መልስ መስጠት ያስፈልጋል። አንዳንዶች ያለፉትን ተሞክሮች ሳያውቁና ሳይገመግሙ ወደ ትችትና ውግዘት ይሮጣሉ። ዘንድሮ ደግሞ በማያውቁት ታሪክ ላይ ትችት ማሽጎድጎድ መጽሐፍ ስልጡን ፖለቲካ ተብሏል። ያለፉት የህብረት ጥረቶችን በጥሞና መመርመሩና በጎና ድክመቱንም ማብጠርጠሩ ተገቢ ነው። ዛሬ ህብረትነን ሸንጎነን ወዘተ ከሚሉት አልፎ ያው በአሜሪካ ነጻ በወጣ ምድር ሳይሆን እንደ አልጄሪያ፣ ቪየትናም ወዘተ የሽግግር መንግስት ሊያቋቁሙልን የተነሱ ቀልደኞችም አሉ። ህብረት ለምን አቃተ? ሁለት ምክንያቶችን መጥቀስ እንችላለን። በተቀዳሚ መተማመን ስለሌለ። ለምን መተማመን ጠፋሳ ስንል ደግሞ የህዝብ ጎራ ሊጸዳ ባለመቻሉ ነው። ሁለተኛው ደግሞ የፖለቲካ መድረኩ በነጋዴዎች፣ ግብዝ ምሁሮችና የተራ መድረክ ሰዎች መጨናነቁ ነው። ለምን እምነት ጠፋ ስንል ደግሞ የተቃዋሚው ጎራ ውስጥ ዋና ተዋንያን ነን ያሉት ታሪክ መጥፎ በመሆኑ ስምሪታቸውንና የሚሉትን ማመን በጣም አስቸጋሪ በመሆኑ ነው። ትላንት ስንት ነፍስ ያጠፉ ወንጀለኞች የድርጅቶች የቡድን ወይም የድረገጾች አባወራዎች ሆነው ሲሰየሙና ለአንድ አፍታ ይቅር በሉን ሳይሉ ሲቀጥሉ ማመንና መቀበል ያዳግታል። ትላንት በወያኔ ውስጥ ዋና መሪ ሆነው ህዝብን ሲበድሉ፣ መሬት ሰርቀው ወደ ትግራይ ሲያጠቃሉ፣ ጦርነትን ለኛ ለወርቅ ጀግና ዜጎች ተውልን ሲሉ የነበሩ እነ ፕሮፌሰር አስራትን ያሰሩና ያሰቃዩ ዛሬ ለመቀነ ብዙ ወንጀላቸው ይቅርታ ሳይሉ ሳይጠይቁ እንምራችሁ ሲሉ መቀበሉና ማመኑ አዳጋች ይሆናል። በተለምዶ አነጋገር ሂሳብ ማወራረድ መቅደም አለበት። ትግል ህብረትን ጠያቂ ነውና ለመተባበር ደግሞ መተማመን ያስፈልጋል። ህብረት ባዮችም ለወያኔ ለባድም ያደሩ ናቸው ብሎ ጥርጣሬ ካለ አይኑን ሸፍኖ ተጫውቱብኝ ብሎ የሚሞል የለም። ትላንት ጓዶቹን ወላጆቹን የገደለ አረመኔ ታጋይ ሀገር ወዳድ ብሎ መቀበል ቢሳነው ይወቀስ አይገባም፣ ቂመኛም ሊባል አይችልም። የተበደለ ቢያንስ ይቅርታ ልጠየቅ ማለቱ ተገቢ ነውና። ወያኔ ስልጣን ሲይዝ የወያኔ መጽሔት አዘጋጅ ሆኖ ህዝብን በአጠቃላይና አማራውን በተለይ ሲሰድብ የነበረ ምሁር ዛሬ ታጋይ ሆኛለሁና ልስበካቸው ሲል ማንስ ሊያዳምጠው ይችላል? መጋለጥ የለበትም? የካድሬ ልብስ ለባሽና ታጣቂ ምሁር ደርግ ኢሰፓ ዛሬ ተገልብጦ ያንን ትውልድ እያወገዘ መሪ ነኝ በሉኝ ሲል ወግድ ማለቱ ሲያንስ ነው? መድረኩ የተያዘው በእነዚህ አይነቶቹ ነውና ብልጥ ፈንጠር ቢል ራቅ ቢባል ምን ያጠያይቃል? ትላንት ከወያኔ ጋር ሆኖ ዘረኝነትን ሲያራግብ የቆየው ዛሬ በታምር ጸረ ወያኔ ሆንኩ ማለት ብቻ ሳይሆን ሀቀኛ ሀገር ወዳዶችንም አሁንም እያወገዘ ግን ተቃዋሚ ነኝ በሉኝ ሲል አለማመኑ ሲያንስ ነው። ለዚህ ነው ለህብረት ጽዳት መቅደሙ የግድም የሆነው። ሁኔታም ሰውንም ይለውጣል ይላሉ አንዳንዶች። ብሩህ ተስፋ ደግ ነው ጨለምተኛ ከመሆን፣ ቆሞ ማንቀላፋት ግን ጅልነት ነው። ጉዳዩን ሀገርን የሚመለከት ከሆነ ደግሞ ጉዳቱ ከፍተኛ ይሆናል። ሁኔታ ተለወጠ በሚል ክህደትን መስበክ ደግሞ አጉል ጮሌነት እንጂ ብልነት አይደለም። ትላንት ዛሬ አይደለም ምን ያስገርመናል ያለው ጌታ መሳይ ዶክተር ፕሮፌሰር በሉኝ ሲል አልተደመጠም። ትላንት እርግጥም ዛሬ አይደለም፣ ነገር ግን ትላንትም ዛሬ የማይቀሩ እምነቶች አሉ። ጊዜ ተለውጧል በሚል ሀገርን መካድ፣ ዘረኛ መሆን፣ በህዝብ ላይ መፏለል አይቻልም። ዛሬ ዛሬ ነው ግን ለህዝብ ጥቅም መታገል፣ ለዲሞክራሲና እኩልነት መዋደቅ የሚቀር አይደለም። የሰለጠነ ፖለቲካ በሚል መደረግ ያለበትን ትግል፣ መከፈል ያለበትን መስዋዕትነት መሸሽ አይቻልም። ሰላማዊ ትግል በሚል ያውም በሚገባ ሳይካሄድ ዘመናዊ ታምራዊ መንገድ የሚደረገው ጫጫታ ከዚሁ ጋር የሚነሳ ነው። ህዝባዊ አመጽ ሌላ፣ በወያኔ ፈቃድ የለሆሳ ሰልፍ ማድረግ ሌላ። አመጽ ስንል ወደ የካቲት 66 ወደ ግብጽ እና ቱኒዚያ ትግል ይወስደናል። ሰማይ ከምድር ቢጠጋ ወያኔ በሰላም ስልጣኑን አይለቅም። ከአስራቱ ተጠቃሚ የሆነ ክፍል አለ፣ ከብሯል፣ ደርጅቷል። ይህንንም ጥቅሙን ለማስጠበቅ መዋደቁ አይቀሬ ነው። በመሆኑም ለስርዓቱ መቆየት ይታገላል ብሎ መጠበቅ ያስፈልጋል። በሰላማዊ ትግል መፍትሄነት እናምናለን ብለው ህዝብን ከወሳኙ ትግል ሊያርቁና ሊያዘናጉ የሚሞክሩ ክፍሎች ሀቁ ይነገር ከተባለ ሚዛን ያለውና ወያኔን አስጠናቂ ትግል አመጽ ሲያካሂዱ ሳናይ 20 አመት አልፏል። ሰላማዊ ትግል የሚባለው ይህንን በዝባዊ አመጽ ደረጃ ለማካሄድ ለማፋፋም ሳይሆን ቀደም ሲል ዱላ ይቅር መላ ይስፈን በሚል መደረግ ያለበትን ሁለገብ ትግል ለማደናቀፍ መሆኑ ዛሬም የሚታይ ነው። እባብ ያየ በልጥ በረየ እንዲሉ ከዚህ በፊት ወያኔ በረቀቀ ተንኮሉ ተቋሚ ነኝ ባይ ቡድን መስርቶና መሪውን ለወር ዘዋይ ወስዶ ስንቱን አወናብዶ የህዝብን ትግል በ1997 ዓመተ ምህረት እንደጎዳ የምንረሳው አይደለም። ስለዚህም አጣፋል ማሩን የሚሉትን ቃሎች ከነሱ መስማት አልተቻለምና ይባስ ብለው የቀድሞ ጸረ ህዝብ ወይም አድርባይ ቀባቸው ከቶም አልተውምና ዛሬም ባዲስ መልክ አስከፍየው አገዛዝ ከነዘረኝነቱ ሊቀጥሉ አቆቅቀዋልና ህብረት የሚሉትን በስራችን በዙሪያችን ተሰለፉ የሚሉትን ማመኑ አስቸጋሪ ሆኗል። እምነት ከሌለ ደግሞ የጋራ ትግል የሚታሰብ አይደለም። በሌላ አጣጫ ደግሞ ድርጅት በሉን አስተባባሪ በሉን የየስድስት ወር በቃ አለቀ ደቀቀ ነፃነት ሰበካችንን በጭፍኑ ተቀበሉት የሚሉ ድርጅቶች ሳይሆኑ የይስሙላ መታተ ናቸው። ቢሰበሰቡ ጥላ አይሆኑ ግና ድርጅቶችን በማደናቀፍና አድርባይነትን ቦታ በመስጠት ረገድ ሚና አላቸው። ዋና ተልኳቸው የሚታገሉትን ድርጅት ማሳጣት መከፋፈል በረቀቀ መንገድም ወያኔን መደገፍ ነው ወደዱን ጠሉ። ድሌራቀን መተባበር አቅቶን ከሆነ መተባበር ያቃተን ደግሞ ተቋሚ ጎራ ካልተራማሾች መጽዳት ባለመቻሉ ነው። በፖለቲካው መድረክ አለና ያሉት ብዙዎች ለደርግም ለወያኔም ለባድም ያደሩ ናቸው ብንል ማጋነን አይሆንም። በዚህ መድረክ እገሌ ከመአለት ብንቆጠብም መመሪያችን የጥላውን ገሰሰ ሆዲፍጀው አለመሆኑ ግልጽ መሆን አለበት። ስለዚህም ጎራችንን እናጽዳ። ሀቀኛ ሀገር ወዳድ ከወንጀለኞችም ከቅጥረኞችም ርቀን ለመመካከርና ለመተባበር እንጣር። በአፋዊ ጦርነት ሳይሆን በተግባራዊ ትግል እንሰለፍ። ያኔ ድል የኛ ትሆናለች። የሰማዕታትንም ደም እናከብራለን።
ትዝብትን ለማስፈር ሀቅን ለማስከበር በፕሮፓጋንዳ ጫጫታና በመንጋው ግርግር ሀቅ የመዘንጋት ወይም የመሳት ችግር መስከሰቱ ስለማይቀር ሳይታክቱ ተጨባጩን ሀቅ ጫና ሰጥቶ ማቅረብ ግዴታ ነው። የህዝብ ትውስታ የጠዋት ጤዛ ነው ባንልም ጠዋት ፈክታ ቀጥር ከምትጠፋው አበባ ሊመሳሰል ስለሚችልም ነክሰን ሁሌም ሊረሳ ሊዘነጋ የሚፈልጉትን ማስታወስና እንዳንደናገር ማሳሰቡ ብሔራዊ ግዴታችን ይሆናል። ገዢዎች የህዝብ ትውስታ አጭርና ደብዛዛ እንዲሆን ይፈልጋሉ።
የትላንቱን ረስተን ገዳዮችን አገር ወዳድና ፋንዳዎችን ጀግና እንድንል ማለት ነው። ይህ ደግሞ መብትንም አገርንም ያሳጣልና እሺ ብለን የምንቀበለው መሆን የለበትም። በመልካም ጉርብትና እናምናለን። ነገር ግን ዛሬ ከሻቢያ ጋር የሚካሄደው መልመጥመጥ የሚያሳየውን አሳፋሪ ሂደት ለኢትዮጵያ የሚበጃ ለመሆኑን ማሳየት ተገቢና አስፈላጊ ሆኖ ይገኛል። ይህ ሂደት ማንን ይጠቅማል ማለቱ ሲያንስ ነው። አይንን ጨፍኖ ስንቱን የጨረሰውን የናቅፋ ጀግና ብሎ ማቀፍና ኢሱ ኢሱ ብሎ ማቆላመጥ እጅ መሳም ቀፋፊና አገራችንን ለውርደት የሚዳርግ መሆኑን ማንም ሊስተው አይገባም። ጤፋችን እየተጓዘ አለ እንጂ ያገኘነው ጥቅም የለም። ለኢትዮጵያ የሚበጅ ስምምነት ቢደረግ ኖሮ፣ በሳውዲና አሜሪካ ትዕዛዝ ስምምነት ተብዬ ባይፈረም ኖሮ፣ ለሀገራችን የሚጠቅመው ስምምነት ሌላ ይዘት በኖረው ነበር። በዚህም መስክ ተጎድተናል። ህዝብ የታገለውና ደሙን ያፈሰሰው ለስርዓት ለውጥና ለወያኔ ኢህአዴግ መወገድ ሆኖ ሳለ ይህን ትግል ባጭር ከሽተው ወያኔ ኢህአዴግን እናስቀጥላለን የሚሉ ለስልጣን መብቃታቸው ሽንፈት እንጂ ድል አይደለም። የፈለጋቸውን ቢለፍፉ ማደናገሪያ እርምጃን ቢወስዱ ወያኔ ኢህአዴግን እናስቀጥላለን እስካሉ ድረስ የለውጥ ሳይሆን የግፍ ቀጣይ ኃይሎች እንጂ ሌላ ሊሆኑ አይችሉም። በወያኔ ህግና ድንጋጌ ለውጥ ሊመጣ እንደማይችል ማንም የሚያውቀው ሀቅ ነው። ወያኔ ሊሻሻልም ሊጠገንም ሊታደስም የማይችል ጸረ ህዝብ ኃይል መሆኑን ደግሞ የኢትዮጵያ ህዝብ ያውቃል። ከወያኔ ጉያ የወጣው አዲሱ ሹም በማያወላዳ መንገድ ኢህአዴግን ለማደስ ለማስቀጠል ነው የመጣሁት ብሎናል። ቃሉን ማመን አለብን። ዘረኛውን ግፈኛ አገዛዝ ልቀጥልባችሁ ነው ያለን። ለዚህ ነው ደማችን የተገበረው? አይደለም። ለጥገና ለውጥ ነው የተሰዋ ነው? አይደለም። ሁሉም የፖለቲካ እስረኞች ይፈቱ፣ ደብዛቸው ስለጠፋም ይነገር አልን። የተፈቱት ጥቂቶች ናቸው። ለ28 ዓመታት ደብዛቸው ስለጠፋም መተንፈስ አቅቷቸው አለ። የምስጢር እስር ቤቶች እንዳሸን ፈልተዋል ስንል ያላወቁ መስለው ባሽተው ዛሬ አዎ አሉ ቢሉም አሁንም የምስጢር ማጓሪያዎች በርክተው ግብረስየል እየተካሄደባቸው ነው። የሹሙ ውዳሴ ከንቱ አቅራቢዎች ይህ ሀቅ እንዲነሳ እንዲነገር አይፈልጉም። ሀቅ ግን ሀቅ ነው። ሹሙ በዙሪያው የሰበሰባቸው ዘረኞችና ከንቶች ናቸው። በባዕድ አስጠጓቸው የተባሉ ምትሃት ቡድኖች፣ ስም ሰራቂ አንጃዎች፣ ሱቅ በደረቴ የሁለት ሶስት አባል ቡድኖች፣ ምርጫ በሚለውም ያውም በቂ ፊርማ አግኝተው አለን ቢሉ ተሸናፊ የሚሆኑትን ማቀፍ ፈልጓል። የተወሰኑ በርጭማዎችን ለግሷቸው በአሸናፊነት ሊፏልል ተዘጋጅቷል። ለዚህም ነው ሐቀኛ አገር ወዳድ ድርጅቶችን ማራቅና ማግለል የወሰኑት። ያላወቁ ለምን በሂደቱ ተካፋይ አትሆኑም ሲሉ እናዳምጣለን። ማን ሐቀኞቹን ጠርቶ፣ ማን የፖለቲካ እስረኞችን ፈቶ፣ ማን ይፈቱ ለሚለው ጥያቄ መልስ ሰጥቶ፣ ማን ወያኔን ከነግስ አንግሶ አስወግዶ ወይም ሊያፈርስ ተነስቶ? መሰረታዊ ስር ነቀል ለውጥ እኮ የከርስ አደር ምሁር ምኞትና ውሱን ፍላጎት አይደለም፣ የህዝብ እንጂ። የህዝብ የስርዓት ለውጥ እየጠየቀ ባለበት የተጠላውን አገዛዝ ለማስቀጠል ምሎ ተገዝቶ መነሳት ጸረ ህዝብ አቋምን መያዝ እንጂ ሌላ ሊሆን የሚችል አይደለም። የመንጋው ጫጫታ ሊሸፍነው ያልቻለው ሀቅ ይህ ነው። በቃላት ደረጃ በአፋዊ ልፈፋ ደረጃ ፋሽስቱ ደርግም የመብትና ዴሞክራሲ የብልጽግና ባለቤት አድርጎን ነበር። ለጋ ወጣቶችን ገሎ በአደባባይ እያሰጣ ሰላምና እድገት ተገኘም ብሎን ነበር። አርመኔው መለስ ዜናዊ አገራችንን ሸንሽኖ መከራ እያሳየን አንድነት ሰፈነ፣ እድገት ብልጽግና እውን ሆነ በሚል የባዕዳንን ገደል ማሚቶነት አግኝቶ ሲያደነቁረን ከርሞ ሞት አሳርፎልናል። የረከሰ ቢኖር ቃል ነው። በዚያው መንፈስና ይዘት ሹሙም ቀንተሌት የሚቀደው ከተጨባጩና መራራ ኑሯችን ጋር የሚገናኝ አልሆነም። ፖለቲካን በግልቡ ለሚቃኙና የተስፋን ፈረስ ለሚጋልቡ ግን ቀፎ ቃላት በቂ ሆኖላቸው ማንቀላፋትን መቀጠላቸው የሚመዘገብ ነው። ደረቁን ሀቅ በተጨባጭ አለሁ ያለንን ሁኔታ መገምገምን ትተን ሊነዱን በመከሩበት ተነጂ ከሆነላቸው ሳይውል ሳያደርቅ አንበር ጭናውን ሰንሰለታችንን አጥብቀው እንደሚገዙን ጥርጥር የለውም። ንግግሩስ ዲስኩሩስ ደግ ግን ምንድነው ተጨባጭ ሁኔታ ብለን መመርመር ግዴታ ይሆናል። ሹሙ ሁሉን እስረኛ ፈቷል ተባለ። ውሸት። ሹሙ ሁሉን የፖለቲካ ቡድን አስተናግዳለሁ አለ ተባለ። ሌላ ከትፈት። ዘረኛ ጠባቦችን ድርጅት አፍራሽ አንጃዎችን ነው የጋበዘው ያቀፈው። ቡራዩን ወለደ። በዚህ አይነት የህዝብ ድርጅቶች ኢህአዴግ ያፈረሳቸው ወደ ህጋዊ ቦታቸው አልተመለሱም። በዋናነት የህዝብ ፍላጎት የሆነውና ለችግራችን መፍትሄ ሊሆን የሚችለው የሽግግር ሂደት ተክዶ የነበረውን ስርዓት ለማስቀጠል ደፋቀናውን ተያይዘውታል። ወያኔ ስርዓትና አገዛዝ ነው አሁንም ቀጥሏል በአዲሶቹ ሹሞች አማካኝነት። ለነገሩ ወያኔም የመጨረሻው ስትንፋስ ላይ ነው በሚባልበት ደረጃም ላይ መሆኑ አከራካሪ ነው። ሹሙ የቅርብም የሩቅም መጥድ ከመንግስት ባሻገር ያለው አለመሆኑ ግልጽ ሆኗል። በደመ ነፍስ አገር መምራት የሃይማኖትን ሰበካ የፖለቲካ ማድረግ የሚቻል አይደለም። ከዚህ ከዚያ ኮርጆና ቃላት ሰርቆ ማራኪ ንግግር ማድረግና ሀቅን ቁልጭ አድርጎ አቅርቦ ህዝብን መቀስቀስና ለገንቢ ግብ መነሳት የተለያዩ ናቸው። የለውጥ ቁልጭልጭና ስርነቀል ለውጥ የሚገናኙ አይደሉም። ያገዛዙን ወድቀስ ንሻ አገዛዙን ጠግኝ ያስቀጥላለው የሚልን በጭብጨባ ልንቀበለው መነሳት ራሳችን በራሳችን አገራችንን መጉዳት ይሆናል። የግርግሩና ጭፍንጫጫታው መጥፎነት እዚህ ላይ ነው። ስህተትን መድገም ብልህ አያሰኝም። የሹሞቹ ምርጫና አካሄድ ሩቅ ሳይደርስ በአፍጢሙ እንደሚደፋ ማንም ሊነግረን አንጠብቅም። የሚያጠገብ እንጀራ ከምጣዱ ያስታውቃል ሊባል የለ። ያሶሳ 40 ጉጉና በደኖ ነፍሰ ገዳዮችን አቅፎ አንድነትና ዴሞክራሲን አመጣለው ማለት ዘበት እንደሆነ ማወቅ አያዳግትም። አማራና ክርስቲያን በሚንጫ የሚሉትን የክብር እንግዳ አድርጎ አስተማርቶ ሰላምና እኩልነት አሰፍናለው ማለት አሰቋቂ ቧልት ነው። ሁሉም እንደሚያየው የትግሬ የበላይነትን በሌላ የበላይነት ለመተካት መዳከሩ ለዴሞክራሲ መቆም አይደለም። ህዝብ እርስ በርሱ እንዲፈጃጅ የተጠመደውን ቦምባ ፈንድቶ በህብረትና ፍቅር መኖርን መመኘት ጅልነት ወይም ተራ ማጭበርበር ይሆናል። ህጋዊና አንድ የሆነውን ኢህአፓ ግሎ ድርጅቱን ከተዉ አመታት ያለፋቸውን አንጃ ጉዶች በድርጅቱ ስም ለማንቀሳቀስ መጣርም ውጤቱ ከንቱ ዜሮ ነው። ያልታወቀን እየተናገርን አይደለም፣ ግን ጆሮአቸውና ህሊናቸው ላይ ለተኙት ሁሉ መደጋገሙ የግድ ሆኖ በመገኘቱ ነው። የሁኔታዎች አካሄድና የሹሞቹ ማያያዝ ወደ አዘቅት እንጂ ወደ ብሩህ ቃል እንደማይወስደን ደግሞ ግልጽ ሆኖ ይገኛል። ህዝብ በስጋት ላይ ያለው አለምክንያት አይደለም። ሀቀኛ ኢትዮጵያውያን ለሀገራቸው እየተጨነቁ ሲሆን ከርስ አደር በልቶ አደሮቹ ግን ሰርግና ምላሽ እየታያቸው ነው። መሰረታዊ ልዩነት የተቃረነ አሰላለፍ። በሀገር ቤት አማራው እየተሰቃየ ባለበት ለአማራው ቆመን ብለው የሚያደናግሩ አስመሳዮች ወደ ውጭ አገሮች በረው በዚያ ያለውን አማራ ገንዘብ አምጣ ይሉታል። የትኩረት ስራቸውን ስተውት ነው። ሹሙስ ዙረት በዙረት የሆነው በሀገር ቤት ያለውን ስራ ጨርሶ ነው። ቅስም ዘሞዲ ፍየል ወዲያ ከንቱ ሽርጉድ ሰፍኖ ይታያል። ፍጹም የዴሞክራሲ የሆነው የወያኔ ስርዓት በሹሞቹ እየቀጠለ ነው። ህጎቹ ተሻሩ? ጸረ ህዝብ አዋጆች ታገዱ? የሙስና አባወራዎችና ነአዜብ ተያዙ? ወይስ መረጃ እየሰጠችን ነው የሚል የሐሰት ዜና አሰራይቶ ህዝብን ለማደናገር ተሞከረ? በነካታ ከበደና አሜሪካኖች አማካሪነት ሹሙ እንደ አሜሪካው ትራምፕ የሐሰት ዜና ዋና አናፋሽ ሊሆን ጥቂት ቀረው ቢባል ማጋነን አይሆንም። ፋሽስቱን ኮሎኔል ከዚምባብዌ በእርቅና ሰላም ስም ሊያመጣው ተነስቶ እንደነበር የሚረሳ አይደለም። ወያኔ የህዝብ ንብረት የሆነውን የልዑሎች ንብረት ብሎ ሲመልስላቸው የዘውድ አገዛዝና ፊውዳሊዝምን የታገሉትን ግን በጉድጓድ እስር ቤት አጎሮና ህገወጥም ብሎ ከሀገር አሳዶ እንደከረመ የምንረሳው አይደለም። እባብን በጫንቃ እርግብን በጭቃ የሆነውን ስርዓት ማስቀጠል በህዝብ ቁስል ላይ ጨው ነስንስበት እንጂ ለውጥ ሊሆን አይችልም ማለት ነው። ሀቁን ተረድተን ምን ማድረግ አለብን ለሚለው ተገቢውን ግንዛቤ እንያዝና ትግላችንን እናፋፈም። ኢትዮጵያዊነት ያቸንፋል ወያኔ ሀሪክ በህዝብ ትግል ይወገድ ያባ በህዝባዊ ዓላማው ጸንቶ ትግሉን ቀጥሏል። أبرن أن النساء كزلداو شجرات شنم عندل ما شنم يونو عندون كليلا نيو يمان لأيو مجبر بر مطالل يما أسفل لغو نتنيو تقل هيوت ياكينو የተምሸሽ ታልወጣ ያለው ባገሩ ነው የተቆራኘ ነው እጣችን እርስ በርስ አንዱ ኋላ ቢቀር ሌላው ተንደርድሮ የትም አይችል ሊደርስ አንደኛው ባጠፋው ሌላው ይወቀሳል ሌላኛው ባለማው ሁሉም ይወደሳል አንድ ነው እጣችን ወይ መልማት ወይ መጥፋት በሌለ ነገር ላይ አያሻም መጓዘን انكم تبابرن لها كنيا تقل اني لني صايفون انيا لنيا انبل يري الله اتشون يهاجر تراتوش اهتشو ليجتك تكفاف لون رو يسالتشو يمرارك نتقن نتكن تبك لاغر تتوتر تماما بهزبك تماما براسك رون يميا كبر امنتون يتقنى هيوتن لما الدس هفترم شجرن አይለቅም በራስ ከራስ የራስ ሌባ ከሆነ ሰራኪ ያስመስልም እንኳ ሲሆን ይሳነዋል ለሌላው አሳቢ አዛኝ ተጨናቂ የምድር አፈር ጭቃ በሰውነቱ ላይ ለቅልቆ ለቅልቆ የማይመስል ነገር የሌላውን ጉድፍ ልጥረቅ ሲል ተጨንቆ ክፍልን ሳይደፍር እንዴት ሰው ለራሱ በራሱ ይዋሻል ባፉ ወርዶ ጠምዶ በጠላው ይሸሻል ካልታመመ መቀር ጤናው ካልተነካ ወሽንፈር ላይ ቆሞ ማንም ሰው አይረካ ሁሉ ሰው ያሻል አገር የሚሰራ ለምን ዞር በላትበል እንዋል ባተካራ ለማይቀረው ነገር ህዝብ አውቆ ሲነሳ እውነቱን ተረድቶ ለሚያስተካክለው አቧራውን ጠርጎ ቅጠሉን ጎትቶ ገስትሮ ድንጋዩን ነቅሎ ትክሉን ጉቶ ምን ያቀሻብራል የባቶን የቆቶን ጊዜው ደርሶ ሊታይ ሁሉም ሊያውቀው ልኮን የተቆራኘ ነው እጣችን እርስ በርስ ጊዜ ባመጣብን ማንም ማንን አይቀስ ይልቅ ህዝባችንን እናብቃው ለክብሮ እንደ ሰው ሰው ሆኖ ይኖር በሀገሩ።